Voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የቅዳሜ መጋቢት 11 2013 ዓ.ም ፕሮግራማችንን እናቀርባለን። ለምሽቱ የሚቀርቡት ዝግጅቶች ለጥያቄው መልስ በኢትዮጵያ እየሳሰበ ስላለው የኮቪድ-19 ይዞታ ይገኙባቸዋል።
ለዚህ ሁሉ የመጀመሪያው ክትባት አለመያዝ ነው። ህብረተሰቡ ይሄን ነገር በበሽታ አይን ብቻ ማየት የለበትም። በዚህ ስርጭት ምክንያት በኢኮኖሚው ላይ በማህበረሰቡ አኗኗር ላይ የሚደርሰው ነገር የከፋ ነው የሚሆነው። ሰው ምን ይለኛል ብሎ ለቅሶ ቤት መሄድ፣ ሰው ምን ይለኛል ብሎ ክርስትና፣ ሰው ምን ይለኛል እኔ ያልደገስኩም ብሎ ሰርግ ማድረግ፣ እነዚህ ለስርጭቱ መስተዋመት ትልልቅ ምክንያቶች ናቸው።
መፍትሄው ምን ይሆናል ብለን ስናስብ ማወቅ ያለብን ነገር አንድ ነገር ነው መከላከል የሚችለው። ይሄም ምንድነው? በጣም ተጠን ባለ እና ተለቅ ባለ ሁኔታ ሄርድ ኢሚዩኒቲ ወይንም በህብረተሰብ ደረጃ የመከላከል ብቃት ማምረት ነው። ያን ለማድረግ በስፋት ቫክሲኔሽኖች ተሰራጭተው ሰዎች ከ80 እስከ 90% በህብረተሰቡ የመከላከል አቅም ሲኖራቸው ነው።
የሰማችኋቸው ዶክተር ገበዮ ተፈሪ እዚህ ዋሽንግተን ዲሲ ውስጥ በሚገኙ በተለያዩ የህክምና አገልግሎት ተቋማት በማገልገል ላይ ያሉ የተላላፊ በሽታዎች ልዩ ሐኪም ሲሆኑ ዶክተር ዘላለም ኃይሉ ደግሞ በኦሃዮ ስቴት ዩኒቨርሲቲ የቫይረሶች ተመራማሪ ናቸው። ዜናውን ተከትሎ በሚቀርበው ውይይት ይመለሳሉ። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የምሽቱ ዜና ይሰማል።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በአማራ ክልል በኤፍራታና ግድም ወረዳ አጣዬ ከተማ ከየት እንደመጡ ለጊዜው አልታወቀም በተባሉ ታጣቂዎችና በጸጥታ አስከባሪዎች መካከል በተፈጠረ የተኩስ ልውውጥ ቢያንስ አራት ሰው መገደሉን አንድ የአካባቢው የጸጥታ ባልደረባ ለቪኦኤ ገልጸዋል። የአጣዬ ነዋሪዎች ወደ አጎራባች ወረዳና ቀበሌዎች እየተሰደዱ መሆናቸው ተነግሯል። ዝርዝር ዘገባውን ከዜናው በኋላ እናሰማችኋለን። ኢትዮጵያ ውስጥ እየከፋ በመጣው ኮቪድ-19 ወረርሽኝ እስከ ትናንት የሞተው ሰው ቁጥር 2116 መድረሱን የጤና ሚኒስቴር አስታውቋል። እስካሁን በተደረገው ምርመራ የተረጋገጠ ቁጥሩ ቢያንስ 35560 የሚደርስ ሰው አሁን በኮቪድ-19 ላይ እንደሚገኝና 624 ሰው በጽኑ ህመም ላይ መሆኑን ሚኒስቴሩ ትናንት ያወጣው መረጃ ያሳያል። ትናንት ከተካሄዱት ከ8200 በላይ ምርመራዎች ወደ 2000 የሚጠጋ ቁጥር ያለው ሰው ለኮሮና ቫይረስ መጋለጡ መረጋገጡንም የሚኒስቴሩ መረጃ ይጠቁማል። በሌላ በኩል የደም መርጋት ሊያስከትል ይችላል የሚል ስጋት ተሰምቶበት የነበረው እንግሊዝ ሰራሹ አስትራዜኒካ ክትባት ደህንነቱ በመረጋገጡ ፈረንሳይ፣ ጀርመንና ኢጣሊያ አቋርጠው የነበረውን የክትባቱን መርሃ ግብር እንደገና መቀጠላቸውን አስታውቀዋል። በአስትራዜኒካ ኩባንያና በኦክስፎርድ ዩኒቨርሲቲ የተሰራው አስትራዜኒካ ጸረ ኮሮና ቫይረስ ኮቪድ-19 ክትባት ደህንነቱ የተረጋገጠና ውጤታማ መሆኑን ያስታወቀው የመድኃኒት ቁጥጥር የማካሄድ ስልጣን ያለው የአውሮፓ የመድኃኒቶች ኤጀንሲ ሲሆን የተባበሩት መንግስታት የዓለም የጤና ድርጅትም ክትባቱን በወሰዱ ሰዎች ላይ ባካሄደው ክትትል የተለየ የደም መርጋት ችግር አለማስተዋሉን አስታውቋል። በክትባቱ ላይ ሰው ሊኖረው ይገባል ያሉትን መተማመን ለመገንባት በሚልም የፈረንሳይ ጠቅላይ ሚኒስትር ዣን ካንቴክስ አስትራዜኔካ ክትባትን ትናንት በአደባባይ ወስደዋል። የጣሊያን አቻቸው ማሪዮ ድራጊም የክትባቱ ዙር ወደ እርሳቸው ዕድሜ ሲዘልቅ የሚወስዱት አስትራዜኒካን እንደሚሆን አስታውቀዋል። ፈረንሳይ፣ ኢጣሊያና ጀርመን የኮሮና ቫይረስ መስፋፋት እጅግ እየበረታባቸው እንደሆነ እየተናገሩ ነው። ይህ በእንዲህ እንዳለ በስልጣናቸው የመጀመሪያዎቹ 100 ቀናት 100 ሚሊዮን አሜሪካውያንን ለመከተብ ቃል ገብተው የነበሩት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እቅድ ከተለሙት ጊዜ ከአንድ ወር በፊት መሳካቱን የጤና ባለስልጣናቱ አስታውቀዋል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ባወጣው አዲስ መመሪያ ቀድሞ ሲሰራበት የቆየውን የስድስት ጫማ ወይም የሁለት ሜትር መራራቅ የአፍንጫና የአፍ መሸፈኛ ላደረጉ ተማሪዎች ወደ ሶስት ጫማ ወይም ወደ አንድ ሜትር አጥብቦታል። እንዲህ አይነት በማስረጃ የተደገፉ መመሪያዎች ትምህርት ቤቶች ደህንነታቸው ተጠብቆ ክፍት እንዲሆኑ እንደሚረዳ የሲዲሲ ዳይሬክተር ሮሼል ዋሌንስኪ አስታውቀዋል። ፕሬዚደንት ጆ ባይደን ትናንት አትላንታ ጆርጂያ በሚገኘው የሲዲሲ ዋና መስሪያ ቤት ተገኝተው ሰራተኞቹን አበረታተዋል። በዓለም ዙሪያ ወደ 122 ሚሊዮን ተኩል ሰው ለኮሮና ቫይረስ መጋለጡንና ዩናይትድ ስቴትስ ወደ 30 ሚሊዮን በሚጠጋ፣ ብራዚል በ12 ሚሊዮን፣ ህንድ በ11.5 ሚሊዮን ተጋላጮቻቸው የዓለምን የኮቪድ-19 ሰንጠረዥ እየመሩ መሆናቸውን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አመልክቷል። ሶማሊያ ውስጥ እያካሄደ ያለውን እንቅስቃሴውን ለመቀጠል የሚያስችለው አቅሙ እየተሟጠጠ በመሆኑ የዕለት ተዕለት እርዳታውን እየጠበቁ ለሚኖሩ ከአንድ ሚሊዮን በላይ የሆኑ ሰዎች ምግብ ማደሉን ለማቋረጥ እንደሚገደድ የዓለም የምግብ መርሃ ግብር ደብሊው ኤፍፒ አስታውቋል። መርሃ ግብሩ ባጋጠመው የገንዘብ እጥረት ምክንያት ባለፈው ወርም ለአንድ ሚሊዮን 300 ሺህ ሰው ያድል የነበረውን ምግብ በግማሽ ቆርጦ እንደነበር ቃል አቀባዩ ቶምሰን ፊሪ የደብሊው ኤፍፒ ዋና መስሪያ ቤት ከሚገኝባት ጄኔቫ ማስታወቃቸውን ሊሳ ሽላይን ለቪኦኤ ባጠናቀረችው ዘገባ ገልጻለች። በግጭቶች፣ በበረሃ አንበጣ ወረርሽኝ፣ ኮቪድ-19 በምጣኔ ሀብቷ ላይ ባሳረፈው ጫና፣ በድርቆችና በጎርፎች እየተንገላታች የምትገኘው ሶማሊያ ራሷን መመገብ ከተሳናት ዓመታት መቆጠራቸውን ዘገባዎች ይናገራሉ። ለሶማሊያውያን ለመጪዎቹ 6 ወራት ምግብ ለማቅረብ ቢያንስ 172 ሚሊዮን ዶላር እንደሚያስፈልገው የዓለም የምግብ መርሃ ግብር አስታውቋል። የየመን ሁቲ ተዋጊዎች በሪያድ የድፍድፍ ዘይት ማጣሪያ ላይ አድርሰነዋል ያሉትን የድሮን ጥቃት ተከትሎ በሳዑዲ አረቢያ የሚመራው ወታደራዊ ጥምረት ዛሬ የመን ውስጥ የአየር ድብደባ መፈጸሙን የጥምረቱ ባለስልጣናት አስታውቀዋል። ሁቲዎቹ ትናንት አርብ አድርሰነዋል ባሉት ጥቃት በሪያዱ ማጣሪያ ላይ ቃጠሎ ተነስቶ የነበረ ሲሆን ባለስልጣናቱ በቁጥጥር ስር ያዋሉት መሆኑን ገልጸዋል። የዛሬው ጥቃት ዓላማ ሁቲዎቹ አልቃራሽ ግዛት ውስጥ የሚገኘውን ማሪብ ከተማ ለመያዝ እያደረጉ ያሉትን ጉዞ ለማስቆም እንደሆነ የሳዑዲ ፕሬስ ኤጀንሲ ዘግቧል። ከኢራን ጋር ግንኙነት እንዳላቸው የሚነገረው ሁቲ ተዋጊዎች ዓለም አቀፍ እውቅና ባለው የሀገሪቱ መንግስት እጅ የሚገኘውን ማሪብን ይዘው በመላ ሰሜን የመን ላይ ይዞታቸውን ለማረጋገጥ ነው እየገሰገሱ የሚገኙት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የፕሬዚደንቱ የብሔራዊ ደህንነት አማካሪ ከቻይና ከፍተኛ ባለስልጣናት ጋር አላስካ ውስጥ ያደረጉትን የመጀመሪያ የግንባር ውይይት ትናንት አጠናቀዋል። የወገኖቹ ንግግር በአብዛኛው ያተኮረው ቻይና በሙስሊሞቹ ዊገር ህዳጣን ማህበረሰብ አያያዝ እንዲሁም በሆንግ ኮንግ፣ በቲቤትና በታይዋን ላይ ትከተለዋለች በሚባለው የኃይል አካሄድ ላይ መሆኑ ተዘግቧል። እነዚህ ጥያቄዎች በቀጥታ በተነሱ ቁጥር ከቻይና የሚታየው የመከላከል ምላሽ ነው ብለዋል የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከውይይቱ በኋላ በሰጡት ቃል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዣኦ ሊጃን በሰጡት መግለጫ ደግሞ ቻይና ሉዓላዊነቷን፣ ደህንነቷንና ቁልፍ ጥቅሞቿን በሚመለከቱ ጉዳዮች ላይ ለድርድር ቦታ የላትም ብለዋል። ምጣኔ ሀብትን፣ ንግድን፣ ቴክኖሎጂን፣ የኢንተርኔት ላይ ጥቃቶችን የሚመለከቱ ጉዳዮችን የዩናይትድ ስቴትስ የተወካዮች ምክር ቤትና አጋር ሀገሮች እየፈተሹ መሆናቸውን፣ የንግዶችንና የሰራተኞችን ጥቅሞች ለማስጠበቅ እንደሚሰሩም የውጭ ጉዳይ ሚኒስትር ብሊንከን አመልክተዋል። ክቡራትና ክቡራን አድማጮች ለዜና የተያዘው ሰዓት አብቅቷል። ቀደም ሲል ወደ ጠቆምነው ዜና ልውሰዳችሁ። አሁን በአማራ ክልል በኤፍራታና ግድም ወረዳ አጣዬ ከተማ ከየት እንደመጡ ለጊዜው አልታወቀም በተባሉ ታጣቂዎችና በጸጥታ አስከባሪዎች መካከል በተፈጠረ የተኩስ ልውውጥ ቢያንስ 4 ሰው መገደሉን አንድ የአካባቢው የጸጥታ ባልደረባ ለቪኦኤ ገልጸዋል። ያጣዬ ኗሪዎች ወደ አጎራባች ወረዳና ቀበሌዎች እየተሰደዱ መሆናቸውም ተነግሯል። መስፍን አራጌ ከደሴ ተከታዩን ዘግቧል።
ከኦሮሞ ብሔረሰብ ጅሌ ጥሙጋ አካባቢ እንደመጡና ዘመናዊ መሳሪያ ይዘዋል በተባሉ ታጣቂዎችና በኤፍራታና ግድም ወረዳ ጣየ ከተማ በሚገኙ የጸጥታ አካላት መካከል በወታደራዊ ትጥቅ የታገዘ ግጭት ትናንት ከምሽቱ 3 ሰዓት ጀምሮ ተፈጥሯል ነው የተባለው። ስማቸው እንዲጠቀስ ያልፈለጉ ያጣየ ከተማ የጸጥታ መዋቅር ባልደረባ በስልክ መስመር ያገኛቸው ነበር።
ግጭቱ ፍሬ መነሻ ነገር የለውም፣ ይሄንን አድርጉልን የለም፣ ይሄንን አደረጋችሁን የለም፣ ምንም አይነት ምክንያት የለውም። የጅሌ ጥሙጋ ወረዳ አመራሮችም ግጭቱን አይደግፉም። የኦሮሞ ብሔረሰብ ዞን ሽማግሌውና ህዝቡም ይህንን ግጭቱን አይደግፉም። ነገር ግን በተለያየ ጥቅማጥቅም ወጣቱን እያታለለ ወጣቱ ወደ ረብሻና ወደ ብጥብጥ እንዲገባ የሚደግፍ አካል አለ። ሰሞኑን መተናኮሶች ነበሩ።
ሆን ተብሎ ግጭት ለመቀስቀስ ጥረቶች ሲደረጉ ነበር ያሉት አስተያየት ሰጪው የከፋ ጉዳት ከመድረሱ በፊት ከጅሌ ጥሙጋ ወረዳ አመራሮች ጋር ለመምከር ተሞክሮ እንደነበር አውስተዋል።
ከጅሌ አመራሮች ጋር ሆነን ትናንትና 3 ሰዓት ላይ ከተማ አስተዳደር አዳራሽ ቁጭ ብሎ የጸጥታ መዋቅሩ ጠዋት ላይ ተፈታ። እኛም ችግር የፈጠረውን አካል እንጠይቃለን በሚል ከጅሌ አስተዳዳሪውም አሉ፣ ታዛዡም አሉ፣ ሌሎች አመራሩና ፖሊሶችም አሉ። ተግባብተን ተስማምተን ተለያየን። መጨረሻ ላይ ትናንትና ማታ የእኛ አባሎች ፓትሮል እያደረጉ አንድ ሸጋው ዘውዴ የሚባል ልጅ የእኛ ሰላም አስከባሪ እግሩን ተመታ በጥይት። ስለዚህ በዛው በተመለሰ አጻፋዊ መልስ አንድ አወል የሚባል የእነሱ ነዋሪ ሞተ ማታ። ከዛ ሰዓት ጀምሮ ከ3 ሰዓት ጀምሮ ሌሊቱን ያው ጦርነት ነው ያደረው። ለአንድ ሰዓት አካባቢ ያክል ብቻ ነው በግምት ጦርነቱ ሊቆም የቻለው፣ ሌሊት ተኩሱ ሊቆም የቻለው።
የሞቱና የቆሰሉ ሰዎችን ብዛት በውል ለማወቅ አለመቻሉን ነው መረጃውን የሰጡኝ ግለሰብ የገለጹት። እሳቸው በአካል የሚያውቋቸው በትንሹ የአራት ሰዎች አስከሬን ግን ማየታቸውን ተናግረዋል።
አሁን ለጊዜው የቆሰለ ይሄን ያክል፣ የሞተ ይሄን ያክል ብለን ማስቀመጥ ባንችልም ከሁለቱም ወገን ወርቷል። መክት ቸርነት አቶ ዘውዱ ሽፈራ አባትን ስም አላውቀውም፣ ጌቶ ካሳ የሚባል 4 ሰዎች በሞት ተለይተዋል። ያየሁትን ነው። ሌላ የቆሰሉ አሉ።
የት ሕክምና እየተሰጣቸው ነው የቆሰሉት?
የቆሰሉት አጣዬ ከተማ አስተዳደር ሆስፒታል።
በኦሮሞ ብሔረሰብ ዞን አርሶ አደርና በአማራ አርሶ አደር መካከል ለግድያ የሚያበቃ ምንም አይነት ግጭት ተፈጥሮ እንደማያውቅ ነው የመረጃ ምንጩ የጠቀሱት። ጥቃቱን ፈጽመዋል የሚሏቸው አካላት ከታጠቁት መሳሪያ አንጻር በውትድርና የሰለጠኑ እንጂ አርሶ አደሮች እንዳልሆኑ ነው ያስታወቁት።
መጡ መሳሪያቸው መትረየስ፣ ኤም40 እና ስናይፐር ነው። በዘመናዊ የስልጠና አይነት ሙሉ የቦምብ ክፍት ያለው ወታደር ነው፣ ራሱን የቻለ ወታደር። አርሶ አደሮች አይደሉም፣ የሰለጠነ ወታደር ነው ያለው። አርሶ አደራችን እኛ ከኦሮሞ ብሔረሰብ ዞን ጋር ከህዝባችን ጋር አንድ ቀንም ስላሰናናቅም ችግር የለብን። ምናልባት እጄ ላይ የያዝኩት የሰነድ ማስረጃ ወይም ሌላ ነገር የለኝም። እንደኔ ግምት ኦነግ ሸኔ ነው የእኛን ልዩ ኃይል ጭምር በአቅም ያልቻለ። የእኛ ልዩ ኃይል እንግዲህ የሰለጠነ ወታደራዊ ኮርስ ያለው ትጥቅ ያጣ ነው እንኳን ያልቻለበት ከአቅም በላይ በመሆናቸው ይኸው አሁን ምሽግ ለቀን ወሰናል።
የስልክ መስመሩ ለመገናኘት አስቸጋሪ ቢሆንም ከተደጋጋሚ ሙከራ በኋላ 7 ሰዓት አካባቢ ያገኘኋቸው አስተያየት ሰጪ አሁንም በከተማው አቅራቢያ በሚገኝ ተራራማ አካባቢዎች የተኩስ ድምፅ እንደሚሰማ ተናግረዋል። በርካታ ያጣዬ ከተማ ነዋሪ ነፍሱን ለማዳን ወደ አጎራባች ቀበሌዎችና ከተማዎች እየተሰደደ መሆኑን የሚጠቅሱት አስተያየት ሰጪው ጥቃት ፈጻሚ የሚሉት ታጣቂ ኃይል በከተማው ውስጥም ዘረፋ እያካሄደ ነው ሲሉ ተናግረዋል።
እነሱ ከተማ ውስጥ ገብተው አሁን እኛም ምሽግ ለቀን ስለወጣን ተኩሱም ቆሟል። ዘረፋ ቤት እየተሰበረ ህዝቡ በሙሉ ነቅሎ ወጥቷል። የለም የአጣዬ ከተማ አስተዳደር ህዝብ ወደ ኤፍራታና ግድም ቀበሌዎች፣ ወደ ገጠር ቀበሌዎች ከ9 ሺህ ህዝብ በላይ የሚሆን አለ ከተማ ውስጥ። ይህ ህዝብ ሙሉ ወጥቷል ወደ ውጭ ወደ ገጠሩ ቀበሌ።
የጅሌ ጥሙጋ ወረዳ አስተዳዳሪ ጀማል አደም በወረዳው ውስጥ የታጠቀ የኦነግ ሰራዊት ባይኖርም በሁለቱ ብሔረሰቦች መካከል ግጭት እንዲፈጠር የሚሰራ አካል መኖሩን ገልጸዋል።
በእኛ ግምገማና ክትትል እንግዲህ ወረዳውን የምናስተዳድረው እኛንም እስካሁን የታጠቀ የኦነግ ሰራዊት በወረዳችንም ሆነ በአካባቢያችን በወረዳችን ውስጥ የታጠቀ የተደራጀ የሚንቀሳቀስ አለ ብለን አናምንም። አመለካከት አለ። የኦነግ አርማም ለጥፈው የሚንቀሳቀሱ የኦነግ ደጋፊዎች አሉ፣ ቢሮም ጭምር ከፍቷል። ከዛ ውጭ በሰራዊት ደረጃ በታጠቀ በህቡ ተደራጅቶ የሚንቀሳቀስ እንደዚህ አይነት ግምገማ የለንም። አጎራባች ወረዳዎች ላይ ምልክቶች አሉ። እሱንም ቢሆን አመለካከቱን ህዝባችን ውስጥ ገብተን እየሰበርን ነው የመጣ ነው። የግጭቱ መነሻ ትናንት የሁለቱ ወረዳ አመራሮች አንድ ላይ ግምገማ ላይ ነበር። ብዙ ፍላጎቶች አሉ እዚህ አካባቢ። አንደኛ የህገወጥ የመሳሪያ አዘዋዋሪዎች አለ፣ ፍላጎታቸው ማለት ነው የሁለቱ ማህበረሰብ እንዲጋጭ። ሁለተኛ የፖለቲካ ንግድ አለ። በዚህ በብሔር በምናምን እንደዚህ አይነት ግጭቶችን ፈጥሮ የፖለቲካ ትርፍ የሚፈልጉ ኃይሎች አሉ ከሁለቱም ወገን ማለት ነው። ከዛ በመለስ ትንኮሳዎች አሉ። ትልቁ ይህንን ማህበረሰብ መጀመሪያ ሲሰራ የነበረው አሉባልታ ነው። ከኦሮሞ በኩል የሆነ አማራ መጣልህ ይላል። ከዛኛው በኩል ያለው ወገን ደግሞ እነዚህ አካላቶች ናቸው፣ ኦሮሞ መጣልህ ይላል። እንደዚህ አይነት ማህበረሰቡ መሀል ጥርጣሬና እርስ በርስ እንዳይተማመን ስራዎች እየተሰሩ ነው የሚል ግምገማ ነው የገመገምነው ትናንት እስከ 6 ሰዓት ማለት ነው። ስለዚህ የታዩ ምልክቶችም አንዳንድ ጥይት ተኩሶች ነበሩ። እነዛን ነገሮች የሁለቱ ወረዳ የፖሊስ መዋቅር የምርመራ ቡድን አንድ ላይ ተዋቅሮ ይጣራና የህግ በላይነት ይከበር ብለን አቅጣጫ አስቀምጠን ማታ ላይ አንድ አሰጋጅ ነበር። የመዝግብ አሰጋጅ መዝግብ ላይ አሰግዶ ሲወጣ በሚሊሻዎች ተመቶ ሞቷል ብለው ደወሉልን። ከዛ በኋላ አመራሮቹ ጋር ተደዋውለን የእኛ የጸጥታ መዋቅርም ሄዶ የልጁን ሬሳ አነሳ። ከዛ በኋላ እንግዲህ እከሌ እዛ አካባቢ ሞተ የሚል ማህበረሰቡ ውስጥ ይሰራጫል። ማህበረሰቡ ደግሞ እንዴት እንደዚህ በማንነቱ በምናምኑ እንዴት ይሞታል የሚል እይታዎች አሉ። በዚህ ላይ እንግዲህ ቅድም የቆጠርኩልህ እኛም ውስጥ አለ፣ ይሄ መሳሪያው ነጋዴ የፖለቲካው ነጋዴ ያልኩ እይታዎች አሉ፣ ግጭት እንዲመጣ የሚፈልግ ማለት። ስለዚህ ከዚህ የተነሳው ነው ወደዚህ የመጣው።
ከዚህ ይሄ ቀደም ከሁለት ዓመት በፊት በተፈጠረው ግጭት የንጹሐን ህይወት ማለፉ ይታወቃል። እዚህ አካባቢ ላይ እንደዚህ አይነት ችግር ዳግመኛ እንዳይከሰት የጸጥታ መዋቅሩ በተጠንቀቅ እንዲቆምና የተሻለ የጸጥታ ኃይል በማሰባሰብ ደረጃ ለምን መንቀሳቀስ አልተቻለም?
አሁን ከዚህ በፊት ከተፈጠረ የማዋየት አንድነቱን አጠንክሮ የመሄድ በርካታ ስራዎች ተሰርተው ነበረ። ይሄንኛው አሁን ቅድም የነገርኩ ኢንቫይሮመንት በቅርብ ጊዜ መከሰት የጀመረው በተለይ ይሄ ስለ ምርጫ አጀንዳ ከተነሳ በኋላ እንደዚህ አይነት አሉባልታዎች፣ እንደዚህ አይነት ማህበረሰቡን የሚያጠራጥሩ እንቅስቃሴዎች መፈጠር ጀምረዋል። ማስ ሚዲያው አለ፣ ህገወጥ መሳሪያ ዝውውር በሁለቱም በኩል አለ፣ የፖለቲካ ኢንተረስቶች አሉ። አሁን ምቹ ሁለቱም ማህበረሰብ ለማጋጨት ምቹ ኢንቫይሮመንት አለ ብሎ የሚያስቡት ይህን ቀጠና ነው።
አመራሩ ለስልጠና ወደ ተለያዩ አካባቢዎች እንዲንቀሳቀስ መደረጉ ግጭቱን በመከላከል ሂደቱ ላይ ተጽዕኖ እንዳሳደረም ገልጸዋል። እሳቸውም ለስልጠና በአካባቢው አለመኖራቸውን ጠቁመው ከስልጠና ቦታው በመመለስ ትናንት የሚመለከታቸው አካላት ጋር መክረው እንደነበር ጠቅሰዋል።
ስልጠናውም የራሱ ተጽዕኖ አድርጎብናል። ትናንት አሁን እኔ በአጋጣሚ ሄጄ ነው የሆነች የተፈጠረ ችግር ግራድ ላይ እዛ ጋር የሶስቱንም የወረዳ ለጸጥታ መዋቅር ሰብስቤ ስገመግም የነበረው ከተማው ከንቲባ የለም፣ የዙሪያ ወረዳ ዋና አስተዳዳሪ የለም፣ ስልጠና ላይ ናቸው ከፍተኛ የኮር አመራር የሚባለው። እነዚህም የራሳቸው ክፍተት ይፈጥራል።
አንዳንድ ያጣ የከተማ አስተያየት ሰጪዎች ልዩ ኃይሉ ለሌላ ተልዕኮ ከአካባቢው መነሳቱን በመመልከት ነው ጥቃት የተፈጸመው የሚል ቅሬታ አላቸው። በተነሱት ቅሬታዎችም ሆነ ግጭቱ ባስከተለው የጉዳት መጠን ዙሪያ የሚመለከታቸውን የክልል አመራር ለማግኘት ጥረት እያደረግኩ ሲሆን በተለይ ዛሬ የስልክ አገልግሎት ለረጅም ሰዓታት መቋረጡ ይመለከታቸዋል የሚባሉትን አካላት ለማግኘት አዳግቶኛል። ግጭቱን ተከትሎ ከአዲስ አበባ በደሴ በኩል ወደ ተለያዩ አካባቢዎች ይጓዙ የነበሩ አውቶቡሶች ደብረ ሲና እንዲቆሙ ሲደረግ፣ ከደሴ ወደ አዲስ አበባም ጉዞ ጀምረው የነበሩ ተጓዦች ወደ ደሴ መመለሳቸውን ከአውቶቡስ ተራ አካባቢ ያገኘሁት መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። ክቡራትና ክቡራን አድማጮች ለቀሪ ዝግጅቶች ወደ አዳነች ልመልሳችሁ፣ አብራችሁን ቆዩ።
አድማጮች በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው፣ የውስጥ መስመር 14። ለጥያቄዎ መልስ አድማጮች የተነሱ ጥያቄዎችን ይዘን መልስ እንዲሰጡ የጋበዝናቸው ሁለት እንግዶች የሰጧቸውን መልሶች ባለፈው ቅዳሜ አስደምጠናችሁ መቋጫውን በኢደራ ቆይተነው ነበር። በአረና ትግራይ ሉዓላዊነትና ለዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴና የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ናቸው ለጥያቄዎቻችሁ መልስ የሚሰጡት። አዘጋጅና አቅራቢ ጽዮን ግርማ ናት። የዝግጅቱ የመጨረሻ ክፍል ቀጥሎ ይቀርባል።
እሺ አቶ አምዶም፣ አንድ ያልመለሱት ጥያቄ አለ። አቶ ጌታነህ ከበደ የተባሉ አድማጭ የላኩልን ጥያቄ በአማራ ህዝብ ላይ ያላችሁ አቋም ምንድን ነው የሚል ነው። ከዚህ በፊት አማራ አያይዘው ደግሞ ሌላ የሚመልሱልኝ እንግዲህ እርሶ በፐርሰንትም አድርገው አስቀምጠውታል እና የተነሱት ቀደም ያሉት ጥያቄዎች የሚሉት ምንድን ነው? በዛ አካባቢ ላይ ቀደም ብሎ አሁን እርሶ የሚጠቅሱት አሁን ያለውን የሰብአዊ መብቶች ጥሰት ነው። ቀደም ብሎ ደግሞ በዛ አካባቢ ያለው የአማራ ህዝብ ላይ ከፍተኛ ጭፍጨፋ ተፈጽሞ ከመሬቱ እንዲፈናቀል ተደርጓል ብለው ያነሳሉ። እሱን በተመለከተ ያለው ተሳቋም ምንድን ነው?
እኔ ለአማራ ህዝብ ያለኝ ሁኔታ ልክ እንደ ትግራይ ህዝብ፣ ልክ እንደ ሌሎች የኢትዮጵያ ህዝቦች የማየው ምክንያቱም ህዝባችን ነው። ስለዚህ የተለየ ምልከታ ያለኝ ወገናችን ነው፣ ህዝባችን ነው። ከሌላው የተቀረበ ህዝብ ተከባብሮ ተመተጋግነው መቀጠል እንዳለበት ነው አምናለው። የህዝብም የተለያዩ ምክንያቶች ሲጎዳም ድምፅ ሆኛለሁ፣ ድምፅ ማሰምቻለሁ። የደረሱ ችግሮች እኔ ድምፅ ህዝብ ያጋለችን ድምፅ አሰምቻለሁ። ሌላው በህወሀት መርሃ ያለ ተጨፍጭፋል። እኔ የዚህ አይነት ጭፍጭፋ ከደረሰ እኔ ማስረጃ ከሌለኝ ነው ማንኛው አካል ለፍርድ መቅረብ አለበት የሚል ነው። ምክንያቱም በህዝብ ላይ እንደዚህ አይነት ግፍ ከተፈጸመ ግፍ የሚፈጸመው አካል ወደ ፍርድ መቅረብ አለበት። ማስረጃም ወደ መረጃም ቀርበው ቅጣት ማግኘት ያለበት አካል መቀጣት አለበት የሚል ምክንያቱም ይሄ ህዝባችን እንኳን ይሄ የኛ ኢትዮጵያ ህዝብ አካላችን ሌላም የትኛም የዓለም ጫፍ ያለው ህዝብ እንደዚህ አይነት ግጥ እንዲደርሰው አልፈልግም። ግን ያኔ ብዙ መረጃ የለኝም። መረጃ ያለው ግን ወደ ፍርድ ቤት ማቅረባ ነው። ቢያንስ የታሪክ ተወቃሽ መሆን ያለበትም አካል የዚህ አካል ማድረግ አለብን የሚል እምነት አለ።
አቶ ዩሱፍ፣ አቶ አምዶም ሲናገሩ ጥያቄዎችን ወርውረዋል እና እነዛን ጥያቄዎችም የሰጡትን ማስተያየት ምላሽ ይስጡንና ወደ መጨረሻ ጥያቄ እንሄዳለን።
አመሰግናለሁ። እኛ እንደ አብን የተመሰረትንበት የፖለቲካ ሀሳቢ የማደራጃ መርሃችንም ትግላችንም በአጠቃላይ መንታ ትግል ነው ብለን ነው የምናስበው። እኛ የብሔር ፖለቲካ አንድ ሀገር ውስጥ ብሔር ካልቸሩ በዚህ መገለጫዎቹ የእምነቱ የሚሆን ሌላ እሴቶቹን ክብር ሊሰጣቸው ይገባል። ይህ ምንም ጥያቄ የለም። ዳይቨርሲቲ እንደ ሀብት እንደ ሴት ነው መቆጠር ያለበት። የሚጠላ የሚናቅ ዝቅ ተደርጎ ሪፕሬዘንት የሚደረግ መሆኑ እንደሌለበት እናምናለን። ከዛ ውጭ ግን የብሔር ጥቅሞች ከዚህ ሀገር ሲመጣ በዋናነት የአማራን ህዝብ እየተረገዛ በጥላቻ ትርክ ላይ መሰረት አድርጎ ስለሆነ በዚህ ምክንያት የትየለሌ ግፎች እየተፈጸሙበት ህዝብ በመሆኑ የራሱ በኢትዮጵያዊነት ማዕቀፍ የሚያደረገው ትግል ልጆቹ እንደዚህ ስምሪት ያደረጉት እንቅስቃሴ ሁሉ ውጤታማ ሊሆን አልቻለም። ለሰርጎ ገብም ለኢንፊልትሬሽንም ለተሰባሪነት የተጋለጡ በመሆናቸው አብን ስለዚህ የአማራን ህዝብ ከልዩ ጥቃት መከላከል የሚያስችል ልዩ ፓኬጅ ይዞ በአንድ በኩል የመጣ ቢሆንም ይሄ የብሔር ፖለቲካው በጊዜ ሂደት በድርድ በውይይት ዜግነት ተኮር የሆኑ ጉዳዮች ላይ ዴሞክራታይዜሽንን ስንሰራው ኢኮኖሚክ ፕሮግረሱ ሲመጣ ግሎባላይዜሽንን ስንቀላቀል ካልቸር ይኖራል። ፖለቲካው ግን የሚሆነው ዜግነትና ሀገር ተኮር መሆን አለበት ማለት ነው። በአንድ ሀገር ማዕቀፍ ውስጥ የሚሰራ ፖለቲካ አይደለም የዜሮ ድምር ፖለቲካ። ሌላ ጠላት ጋር እንደሚደረግ ሁሉንም ካላጣ መፍትሄ የተከበረ አይደለም ወይም አገኛለሁ ይህም አይደለም የሚለው ነገር መቆም አለበት ነው። በጊዜ ሂደት ኢትዮጵያዊነት ላይ መገናኘት የሚኖርብን የሚል ነው። በህግ ማዕቀፍ የሚታየው ይታያል። የሽግግር ፍትሁንም አቶ አምዶም አመላክቶታል። በአማራ ህዝብ ላይ ህዝባችን ነው የተገባም ካለ ወንጀለኛ ይጠየቃል፣ ፍትህም ያስፈልጋል ብለዋል። በዚህ አመሰግናቸዋለሁ። ግን እንደዚህ ቀላል አይደለም። ለረጅም ዘመናት ሂስቶሪካሊ ሞቢላይዝ የተደረገ የጥላቻ ትርክ በምኞትና ቁጭ ብሎ በማልቀስ በይሁንታ አይሆንም እና ይህን መቀልበስ ሁለተኛ የኢትዮጵያን ነጻነት አንድነት ማረጋገጥ ሂደት የበኩላችንን እንደሻለ መወጣት ነው ማለት ነው። መንታ ትግል እንደ እያካሄድ ነው ያለ ነው። አቶ አምዶም የአማራን ህዝብ መብት መከበር አለበት ብለው የማይካድራውን ጉዳይ ደግሞ ኮንቴንድ አድርገዋል። ይሄ በጣም አሳዝኖኛል በእውነት። የማይካድራ ጉዳይ የኢትዮጵያ ሰብአዊ መብት ኮሚሽን የተረጋገጠ ነው። ሰብአዊ መብት ተቋማትም ያረጋገጡት ነው። አምነስቲ ኢንተርናሽናልን ጀምሮ ማለት ነው። እነዚህ ተቋማት በማይካድራ ጉዳይ ሲናገሩ አለማመን፣ በትግራይ ህዝብ ላይ አሁን እየተፈጸመ ነው ብለው ያወጡትን ጉዳይ ደግሞ እንደ መከራከሪያ አሰነጡ ሁሉ አስቀምጡ የመያዝ ሁኔታ አሳዛኝ ነው። ተገቢም አይደለም፣ መቀጠልም የለበትም ነው። ብሔራዊ ውይይትና ድርድር ስንል የትግራይ ጊዜያዊ አስተዳደርን አንስተዋል። አቶ አንዱ የኔ ሳቢ እሱ አይደለም ግራንድ የሚል ቃልም ጨምሬ ነበር። ጉዳዩ በሁለት የፖለቲካ ድርድሮች በሁለት መስተዳድሮች ጉዳይ የሚፈታ ጉዳይን አይደለም። ያመላከት የህዝብ ለህዝብ ግንኙነቱን በማጠናከር ማህበራዊ የሚሆን ኢኮኖሚያዊ ትስስሮችን በማጠናከር ኢኒሽቲቭ ተወስዶ በህግ የሚመራ ሁሉንም ኢንተረስት ግሩፕ ይወክላል የሚባሉትን አደረጃጀቶችን ያሳተፈ በምሁራን እና በህዝብ ተደግፎ የሚመራ ጨዋታ ነው ያቀረብኩት እና ትግራዊ ጊዜያዊ አስተዳደር ያለበትን ቁመና አላውቅም። ግን በዋናነት እነዚህን ቦታዎች በተመለከተ ወልቃይት እና ራያን አቋም ግን የተለየ አቋም እንደሌሉ ገልጸዋል እና የሚለያየ አይሆንም። ስለዚህ ብሔራዊ ውይይትና ድርድር ማዕቀፍ ስንል እኛ እንደ አብን የአማራ ክልል ብልጽግናና የትግራይ ክልል ጊዜያዊ አስተዳደር የሚያደርጉት ጉዳይ አይደለም። እሱ ውይይትም ድርድርም ስምምነትም በህግ ማዕቀፍ ባላቸው ስልጣን መሰረት ሊያደርጉ ይችላሉ። ይህ ያነሳሁት ሌላ ከፍ ያለ ህዝብን ድልድይ ሆኖ ሊያገናኝ የሚችል ዘላቂ ፍትህና መፍትሄ እልባት ሊያመጣ የሚችል ጉዳይ ነው ያነሳሁት። ሌላ ሀገራትም ህዝቡ የተሞከረው ሳይንሳዊ የሆነ አሰራር ነው። የማይቀርዛ ጉዳይ ተካደበት አግባብ አሳዛኝ ነው። በነገራችን ላይ ይህ ነው አንዱ ችግር፣ ሰብአዊ ጥሰት፣ ሰብአዊ መብት ግድፈት እንደዚህ ዘር ማጥፋትና ዘር ማጥፋት ወንጀል ሁላችንም እንደ ሰው ልንከላከል የሚገባ ነው። በተለይ በኢትዮጵያ ሀይነት ሊሰማን ይገባል።
አቶ ዩሱፍ እንግዲህ
በመጨረሻ ግን አንድ ኢምፖርታንት ጉዳይ መናገር እንፈልገው ትህነት በአማራው ላይ የፈጸመው ሰብአዊ ወንጀል እነዚህን ሁሉ መሰረት አድርጎ ሪከርድድ ነው። ወደፊት እንግዲህ እንደ ኤቪደንስ ይወጣል። ስንተያየት የጅምላ መቃብሮች ጉዳይ እኮ በሀገር ደረጃ የሚታወቅ በዓለም አቀፍ ደረጃ የሚታወቅ ነው። በአውሮፓ ሰበር ብስቁ ብንሄድ የወልቃይትና የራያ ስደተኛ ነው በአፋይለም ሁሉ የሚንከራተተው። ራያ እኮ በቅርብ 23 ትምህርት ቤቶች ከራያ ለማጣ በአማርኛ አትናገሩም ተብሎ ተዘግተው ቆቦ ድረስ ህዝቡ የተሰደደበት ሁኔታ ነው የነበረው። ፋይናሊ የሀይል ጉዳይን ያነሳሉ። የሀይል ጉዳይም አማራው ልዩ ሀይል የሚሆን ሚሊሻው የተንቀሳቀሰው እንደ ኢትኒክ ኮንሽስነስን በተወሰነ ደረጃ ኖሮት እንደዚህ መጠቃት የጀመረው ፖለቲካሊኛ ሞቢላይዝ ካደረግ ነው በኋላ መብቱ በማንነቱ እየተጠቃ መሆኑን ምንጩን ካረጋገጠ በኋላ ነው። በነገራችን ላይ ትግራይ መታወቅ ያለበት ህዝባችን ነው፣ አብረን መኖር አለብን፣ ወደፊት መቀጠል አለብን በአንድ ሀገር ማዕቀፍ ውስጥ ብለን። ግን የጎንደር የጎጃም የወሎ የሸዋ አቻ ነው በምስል እንጂ በህዝብ ብዛትም በማንኛውም ታሪካዊ እንትን የዚህን ድምር እና ከዚህ የገዘፈ አድርጎ ለማቅረብ አንድምታ ለመፍጠር የተመከረበት አግባብ ተገቢ አይደለም። ጉዳዩን በሰከነ ሁኔታ መፍታት ያስፈልጋል። በህገ መንግስት መሰረት የሚለው ግን መደበኛ ድማ ጫማ ላይ የሚመስል ህጋዊ የሚመስል ግን ትክክል ያልሆነ የትንሽ ክልችን ድማ ጄኖሳይድ የተፈጸመበት ከህገ መንግስቱ በፊት በሽፍትነት የተወሰደን ነገር ራቲፊኬሽን የሚጠይቅ አካሄድ ስለሆነ ረግም በታሪክም በፍትህም ተደጋፊ ያልሆነ እይታ ነው ለማለት ነው።
በጣም አመሰግናለሁ ሁለታችሁንም። እንዳልኩት በጣም ብዙ ጥያቄዎች ናቸው የነበሩን፣ ግን ደግሞ ሰዓታችን እሺ አንድ ላይ ታጠቃልላላችሁ፣ ምክንያቱም መቋጨት ስላለብን አንድ ላይ ሀሳባችሁን ታጠቃልላላችሁ። እንዳልኩት በጣም ብዙ ጥያቄዎች ናቸው። ጥያቄዎቹ ያጠነጠኑት በዚህ በወሰን ጉዳይ ላይ ነው። እንዴት ነው የምትፈቷቸው? እንዴት ነው ወደ ሰላም መምጣት የሚችለው? እንዴት ነው የሚያበቃው ይሄ ጉዳይ የሚል ነው። እንግዲህ ሁለታችሁም የየራሳ ቱን ሀሳብ ሰጥታችኋል፣ አድማጮች ያንን ሰምተዋል። ጥያቄዎችን በአንድ የሚሆን በሌላ ዳሳችኋል። አብርሃም፣ ኤልያስ፣ ሞጅቢል፣ አክመል፣ ሙልጌታ ሞላ፣ ምልአተ አማራ፣ አባይ አይ ነው ጌታቸው፣ እስከዚያ እነዚህ በሙሉ በጥያቄ የተሳተፉ ናቸው። ግን ጥያቄዎቹ ተመሳሳይ ስለሆኑ ነው ስማቸውን ብቻ ጠርተን የምናልፈው። አድማጮቻችን ለሰነዘሩት ጥያቄ ለተሳተፉ በሙሉ እናመሰግናለን። ከማጠቃለላችን በፊት ግን አቶ አምዶምም አቶ ዩሱፍም የመጨረሻ ማጠቃለያ ይሄ ነው የኔ ሀሳብ፣ ይሄ ነው የኔ ሀሳብ የምትሉትን ማጠቃለያ ስጡንና ውይይት እናጠቃል። አቶ አምዶም ለእርስዎ ልስጥ እድሉን።
ከጊዜው አስተዳደር ጋር በተያያዘ አረና ፓርቲ መግለጫ አውጥተዋል። ስለ ወልቃይት፣ ስለ ምዕራባዊ ዞን፣ ስለ ደቡባዊ ዞን እና ለምን በዛ ሀሳብ ሰጠህ፣ ለምን የትግራይ ድምፅ ባንክ በሚል እኔንም አንድም ኢንጂነር አሉላ ሀብተ አብ የሚባለም ከላይ የመጣ ከአዲስ አበባ ከዚህም ገምግመን እናንተ እንድትነሱ አድርገናል የሚል መጥተዋል። ይሄ የመጣው ደግሞ ለምን ከውጭ ሀገርም ጠልቃ ገብነት ገባ? የደረሰውን ግፍ የደረሰውን በደል ለምን ዘገባችሁ? መግለጫው ደግሞ ለምን ስራጭ አደረግ ተብዬም እንዲነሳ ደብዳቤ ተነግረኛል። እኔም ድምፅ ካላሰማ እዛ ከምሰራ ድምፄን እያሰማው እዚህ መታገል ለህዝብና ለወገኔ መታገል እፈልጋለሁ። ሌላው ደግሞ አሁን ስለ ራያም ሰላም አሳላም ስለነበረ አሁን ይሄ አቶ ገዳ እንዳልጋቸው ራያ መጥተው ምን አይነት ምላሽ ሰጡ? ለምንድነው ተሸማቀቀው አፍሮ የተመለሱት? የሚል ራሳቸውን መጠየቅ ያስፈልጋል። በወልቃይት ያለው ሰው አሰናቅሎ ግዛቴ ነው ለማለት እንዴት ይቻላል? ህዝቡ ከሌለ እንዴት ነው መሬት ብቻ የሚል የሚባለው? የሚል አሳባለኝ። በአጠቃላይ ግን የትግራይ ህዝብ ብዙ ግፎች ይፈታል። ለዚህ ግጭት ጀኖሳይድም ተፈጽሟል። በተለይ በምዕራባዊ ዘንድ በሌሎች በአክሱም እና ሌሎች አካባቢዎችም ከህፃን እስከ ሽማግሌ እስከ 95 እድሜ ሰው ተገድለዋል። ይሄ ይዘን ዝም ማለት የለብንም። ማንኛውም የአማራ ህዝብ፣ የተቀረበ ኢትዮጵያ ህዝብ፣ የትግራይ ህዝብ፣ ሌላ የዓለም ህብረተሰብ ማጋለጥ አለብን የሚል ነው። ሁለተኛው ይህን ህዝብ አፈናቅሎ ሰላሙን አይገኝም፣ ፍትህም አይገኝም፣ የሚፈልገው ግዛትም አይገኝም እና ይሄ ሊታሰብበት ይገባል የሚል ነው። እንደ ህዝብም ይህን የትግራይ ህዝብ የደረሰው ግፍ በቃላት አይገለጥም። እኛ እንደ ፓርቲ መግለጫ አውጥተናል። በዚህ ምክንያትም የምክትልነት ስልጣንና ኢንጂነር አሉላም የነበረችው የኮንስትራክሽን ቢሮ ኃላፊነትም እንድናጣ ተደርጓል። ችግር የለውም። እኛ ከዚህ የኮንትራት ስልጣን በላይ ህዝባችን እናስቀድማለን። ለአብንም ሌላው የአማራ ኤሊቶችን ማስተላለፍ የምፈልገው መልእክት እኛ አብረን የምንሆን ህዝቦች ነን። በመሬት ማስፋፋት ምክንያት ህዝቡን ማፈናቀል፣ መግደል፣ ችግር መዳረግ የለብንም። ህብረተሰቡ የአማራና የትግራይ ህዝብ ወንድ ዘማች ነው። በዚህ ምክንያት እየደረሰ ያለው ግፍ በማይካድራም ያለው ትርክ ሌላ ነው። ሶስት እጥፍ አራት እጥፍ የተገደለው ትግራዋይ ነው እዛ አብዛኛው ማለት ነው እንጂ አማራም አልተገደለም ማለት አይደለም። ስለዚህ ማስተላለፍ የምፈልገው በዚች ሀገር፣ በዚች ክልል፣ በዚች ህዝብ እየደረሰ ያለው ግፍ መቆም አለበት። የፌዴራል መንግስትም የህግ የበላይነት አከብራለሁ ብሎ ተንቀሳቅሷል። አሁን ግን መሬቱን ተፈናቅለዋል፣ ህግም የለም። ህዝቡን ተፈናቅለዋል፣ መሬቱን ተወረዋል እና የት አለ ህጉን ማለት እፈልጋለሁ። ህጉን አስገበር ከሆነ ለምንድን ነው ወደ ነባር አስተዳደር የማይመለስ የሚል ጥያቄ ጠይቄ ማለት እፈልጋለሁ። አመሰግናለሁ።
አቶ ዩሱፍ አጠር አድርገው እርስዎም ያጠቃሉልንና
መጀመሪያ አንድን ችግር ዘላቂ ልማት ያስፈልጋል የሚል አቋም አለ። የችግሩን ጥልቀትና መነሻ ተረኩር ሁሉ ጠንቅቆ ማወቅ ያስፈልጋል። የብሔር ዘር ተኮር ፖለቲካ እዚህ ሀገር በተለያየ ኢንቴሊጀንሻ እና ውጭ ወደ ኢትዮጵያ ፖለቲካ ማዕቀፍ መምጣቱ ነው የኢትዮጵያን የፖለቲካ ባህል ስሪቱ ፊት እዚህ ደረጃ ውስጥ ያስገባው ብለን ነው የምናምነው። እኛ የዘር ፖለቲካ ወይም ብሔርን መሰረት ያደረገ ፖለቲካ ከሃይማኖት ፖለቲካ እየተለየ የመከራከሪያ ነጥብ ሊቀርብበት አይችልም። አንድን ሰው በአማራ፣ በትግራይ፣ በኦሮሞ መደራጀት ትችላለህ፣ ከዛም በኋላ በዚሁ ስልጣን ትይዛለህ የሚል ፖለቲካ አምብረሽ በሃይማኖት ተደራጅተ የመንግስት ስልጣን አትይዝም የሚለውን ጀስቲፊኬሽን ራሱ ውድቅ ነው የሚያደርግብሽ። ስለዚህ ኮንስቲቱሽናል ዴሞክራሲ በረጅም ሂደት በልሃት ጨራሽ ከተቀናጀ ትግል እዚህ ሀገር መስፈን አለበት። ግለሰብ ፖለቲካ ማለት ነው። እኛ እንደ አድን የአማራ አደረጃጀት ፕራክቲካሊ ወደ ኢትዮጵያ መዳረሻ ነው፣ የመቋቋሚያ መንገድ ነው። ከደልን ህዝባችን ተለይቶ ተቃጠትን ምዕራፍ ለመዝጋት ነው ነው የማይቀብረን ጉዳይ ዝም ብሎ የተቀላቀለ ግድያ አይደለም። ታርጌትድ ነው፣ አማራ ነው የተጠቀ ፕራይመሪ ኮዛሊቲስ ይኖራሉ ወይም አማራ ስሌት እየተባሉ ልክ ማንኛውም ጄኖሳይድ በሚፈጸምበት ጊዜ ትራፍ ውስጥ እንደሚወድቅ ህዝብ ነው መታየት ያለበት። ተጋብተሃል፣ ተዋልደሃል፣ አብረነ ለዚህ ፓርቲ አለ ምናምን እየተባለ የሚደረግ ጉዳይ ካልሆነ ዋናው ጉዳይ አማራውን የማጥቃት ጉዳይ ነው። ደግሞ በወንጀል ጉዳይም ፕራይም ጌምስ ሁማኒቲ ከጄኖሳይድ ለ 1948 ጄኖሳይድ ኮንቬንሽን ብናይ ያኛው በሰብአዊነት ላይ በህዝብ ላይ የተደረገ ጥቃት ነው። ምንም መለያ አስቀምጭም። ጄኖሳይድ ግን የሆነ ዘርን ወይም እምነት ተኮር ጥቃት መሆኑን መተማመን አለብን። ሪከርድድ ነው። ስለዚህ ወደ ዋናው መቋጫ ስመጣ በሀገር እዚህ በሀገራዊ ማዕቀፍ ውስጥ ካልቸራል ዳይቨርሲቲ እንጂ ሌላ ሀገር በሚባል ደረጃ የምናመልከው ጂኦግራፊ የሚሆን ስብስብ ሊኖር አይገባም። በህዝቦች መካከል ያለው ግንኙነት በተላልም አይጠቀስም፣ ግን የሻክረውንም ደግሞ በተላል ማስተካከል አይቻልም። ሳይንሳዊ ዲስፕሊን እንደሆነ በፍትሁም በመርሁም ህገ መንግስቱም ህገ መንግስቱ ይመስል በህጉ ለሁን ህገ መንግስታዊም እሱ እኛ የሚቃወም በሌላ ሰፊ ግራም ስላለ ህዝቦች የአብሮ መኖር አስፈላጊ ነው። ሶሴሽን ለምሳሌ መገንጠል ከብሔር ፖለቲካ ጋር
አቶ ዩሱፍ ማጠቃለያ ስለሆነ ጠቅለል አድርገው ሀሳቦትን ቢነግሩንና ብናጠቃለው። ምክንያቱም አዳዲስ ውይይት
መገንጠል እንደፍቻ አይደለም፣ ህዝቡ መኖሩን ይቀጥላል። ቻው ቻው ተባብሎ መለያየት አይችልም። ስለዚህ በመጨረሻ ግን ማስታወስ የምፈልገው አንድ ችግር ሲመጣ መሰረታዊ ችግር ከተፈጸመ አዙሪት ውስጥ ሳይክል ውስጥ ቪሽ ሳይክል ውስጥ የማስገባት እድል አለው። አሁን በትግራይ ላይ ችግር ተፈጥሯል የሚለው ጉዳይ መነሻው በትግራይ ህዝብ ስንተደራጁ ስንተኛ የትምህርት ስብስቦች በህዝብና በፖለቲካ አደረጃጀት ላይ ሲፈጽሙ የኖሩበት ሳይክል አካል ነው ተደርጎ መቆጠር ያለበት። ትግራይ ህዝብ አሁን አማራው ክፍል ውስጥ የሚኖረው መጠበቅ አለበት። ይሄ አብን ማጠናከር የሚሰራበት ጉዳይ ይሆናል ነው። የትግራይ ህዝብ ያለበትን ሁኔታ እንገነዘባለን፣ እናዝናለን። አንዱ በፖለቲካ ሞኖፖሊ ስንተኛ አካልና ዘረኛ አካል የትግራይን ህዝብ የፖለቲካ ስፔስ ሞኖፖላይዝ አድርጎት ስለኖረ የተለየ ድምፅ ማሰማት ባለመቻላቸው አጓጉል ፍረጃ ሰለባ ሆኗል ብለን እናምናለን። ይህንን እያሻሻልን ህዝቡን በማገናኘት አንድ ነገር ወደዚህ ወደዛ የሚለው ጉዳይ ራሱ አሳሳቢ ወደማይሆንበት ደረጃ በረጅም ጊዜ መድረሳለን። ፖለቲካችን የነበረበትን አስበን የአሁኑንና የወደፊት ፐርሜንት ስናደርግ ለእኛ እድሜ ብቻ ሳይሆን ለልጆቻችንና ለልጅ ልጆቻችን የምትናገር የመፈር ግዛ ላይ ማተኩር ነው። ማረና ምንም ነገር ማትረንፈል።
ሁለታችሁንም በጣም አመሰግናለሁ። እንግዲህ እንደ ጥያቄዎቹ የተለያየ መሆን ሀሳቡ በተንተን ብሎ የቀረበ ነገር አለው፣ ግን ደግሞ ከአደረጋችሁት ውይይት አቋማችሁን ለመረዳት የሚያስችል ምላሽ ሰጥታችኋል። ሁለታችሁንም እጅግ አድርጌ አመሰግናለሁ። አቶ አምዶም ገብረስላሴ የአረና ትግራይ ለዲሞክራሲያዊ ፓርቲ የህዝብ ግንኙነት ኃላፊ፣ እንግዲህ ቀደም ብዬ የትግራይ ክልል ጊዜያዊ አስተዳደር ምክትል የህዝብ ግንኙነት ኃላፊ በሚል አስተዋውቂዎት ነበር። አሁን ከዛ ኃላፊነቶት ላይ መነሳቶትን እንግዲህ አሁን ተረድተናል። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂምም ሁለታችሁም አድማጮች ለተነሱ ጥያቄዎች ምላሽ ለመስጠት ፈቃደኛ ሆናችሁ ስለተገኛችሁ እናመሰግናለን። በሌላ ጊዜ ደግሞ ሰፋ ያለ ሰዓት ይዘን ውይይቱን እንቀጥላለን። ለዛሬ በጣም አመሰግናለሁ።
እናመሰግናለን።
በ5ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። አሁን ደግሞ በትላንትናው ምሽት የተጀመረው ውይይት ነው የሚቀርበው። እያሳሰበ ያለውን የኮቪድ-19 የኢትዮጵያ ይዞታና ሲያወዛግብ የሰነበተውን አስትራዘኒካን ይመለከታል። በቀድሞው ዝግጅታችን ይበልጡን በኢትዮጵያ የሚታየውን የኮሮና ቫይረስ የጥድፊያ መዛመት በሚመለከቱ ጭብጦች ዙሪያ ያተኮረ ውይይት፣ በምሽቱም በቅርቡ ኢትዮጵያ እየተጠቀመችበት ያለውን የአስትራዘኒካ ክትባትና እንዲሁም በአውሮፓ ሲያነጋግር የነበረ ርዕስ ጉዳይ ይዳሰሳል። ስለ ጉዳዩ የሚተነትኑልን ዶክተር ገበየሁ ተፈሪ እዚህ ዋሽንግተን ዲሲ ውስጥ በሚገኙ የተለያዩ የሕክምና አገልግሎት ተቋማት በማገልገል ላይ ያሉ የተላላፊ በሽታዎች ልዩ ሐኪም ሲሆኑ፣ ዶክተር ዘላለም ኃይሉ በኦሃዮ ስቴት ዩኒቨርሲቲ የቫይረሶች ተመራማሪ ናቸው። ያነጋገራቸው አሉላ ከበደ ነው። ለዛሬ ሁለተኛው የውይይት ክፍል ይቀርባል።
ዶክተር ገበየሁ ምናልባትም ሰሞኑን ሲያነጋግር ወደ ሰነበተ ሌላ ርዕስ ልውሰዶ።
አስትራዜኒካ የተባለው ኦክስፎርድ ዩኒቨርሲቲ የሰሩ ክትባት በማነጋገር ላይ ነበር ሰሞኑን። የአውሮፓ ህብረት በርካታ ሀገሮች ጥቅሙን እስከ ማቋረጥ ድረስ ደርሰዋል። በአፍሪቃ ደግሞ ኢትዮጵያን ጨምሮ አንዳንድ ሀገሮች ገና እየተቀበሉ ያሉበት፣ ህዝባቸውን ለመከተብ እየተዘጋጁ ያሉበት እና የጀመሩበት ሁኔታ ላይ ነበር። ዛሬ ሐሙስ ከእናንተ ጋር በምነጋገርበት ቀን ከጥቂት ሰዓታት ቀደም ብሎ ከብዙ ሺህ ሰዎች በጥቂቶች ላይ የደም እርጋትን የመሰለ አደጋ ወይም የህመም ሁኔታ ሊያደርስ ከሚችለው ጉዳት ጥቅሙ በእጅጉ ይልቃል ሲል አገሮቹ ቀደም ሲል ያነሷቸውን ጥያቄዎች እየተከታተለ መሆኑን አስታውቆ የነበረው የአውሮፓ ህብረት የመድኃኒቶች ተቆጣጣሪ ተቋም ለደህንነት ጠንቅ ያልሆነ ፍቱንነቱም የተረጋገጠ ነው፣ ፍቱንነት አለው ሲል በጥቅም እንዲውል አዟል። የተፈራው የደም እርጋት ችግርም በሰዎች ላይ በዚህ ክትባት ሳቢያ ከፍ አይልም ከፍ አያደርገውም ይላል። እስኪ ዶክተር ገበየው ስለዚህ ዜና ጠቀሜታ እንመልከት። በግልጽ የሚታየው አንዳንዶችን ስጋት ላይ የጣለ ነበር። ቀደም ሲልም ክትባት ላለመውሰድ ሰዎች እያመነቱ ያሉ ምክንያት ሆኖ ነበረ። ዛሬ ግን ያን ያነሳ ይመስላል። ዜናውንም ተመልክታችሁ ከሆነ ምንድን ነው የዚህ ዜና ፋይዳ? ዛሬ ክትባቱ በእጅጉ በሚያስፈልግበት ሁኔታ ውስጥ ነው እና ያለ ነው።
እንግዲህ ክትባቶች መጀመሪያ በጥናት ሲጠኑ በተወሰኑ ሰዎች ቁጥር ላይ ነው የሚሰራው። በጣም ክትትል ይደረጋል፣ ምን አይነት ጉዳት ያስከትላሉ ተብሎ። ዋናው ደግሞ እኛ በሙያ ላይ ላለነው ሰው በሽተኛው ለምናይ ሰዎች ከጥናቱ ውጭ ወደ ህብረተሰቡ ወጥቶ በስፋት አገልግሎት ሲውል ምን አይነት ዳርቻ ጉዳት ያመጣል፣ ምን አይነት ጉዳት ያሳያል የሚል ጥያቄ አለ። እንግዲህ አሁን የሆነው እሱ ነው። እንግዲህ የቁጥር ጉዳይ ነው፣ የቁጥር ጉዳይ። ይህንን ክትባት የወሰዱ ሰዎች የተለያዩ የበሽታ ምልክቶች ሊገኙባቸው ይችላል። አሁን በአውሮፓ ብዙም ሰዎች አይደል፣ በጣም ጥቂት ሰዎች ላይ ነው የታየው የደም መርጋት ባህሪ። እንደዚህ ሲሆን ይህን ነገር የሚከታተሉ ሰዎች በተጠንቀቅ ይቆማሉ። ምንድን ነው ያልተረጋገጠው ነገር? ደም መርጋቱ ቢታይም ቀጥታ በክትባቱ ምክንያት መሆኑን የሚያረጋግጥ ነገር የለም። የግንኙነት ጉዳይ ነው። እንግዲህ በዓለማችን ውስጥ ይሄ ወረርሽኙ በጣም የከፋ ደረጃ እየደረሰ ብዙ ነገር እያመጣም ስለሆነ ሩጫው ምንድን ነው? ብዙ ሰዎችን ክትባት ሰጥቶ ወረርሽኙ እንዳይስፋፋ ለማድረግ ከፍተኛ ጥረት በሚደረግበት በአሁኑ ሰዓት እዚህ ቦታ እንዲህ አይነት ጉዳት ደርሷል ብሎ ጠቀሜታ ሊኖረው የሚችለውን ክትባት ማቆሙ አከራካሪ ነው። ግን ያም ሊሆን የቻለው ምናልባት አማራጭ ሌላ ክትባት ስላለ ያንን ክትባት ደግሞ ማግኘት የሚችሉ ሰዎችም ስለሆኑ ነው እንጂ ከዚህ ቀደም ክትባቱ በኢንግላንድ በአውሮፓም ሲሰጥ ነበር። የብዙ የሳይንስ ወርልድ ክርክሩም እሱ ነው። አዎ ታይቷል። ግን ክትባቱ ነው ወይ ያመጣው ይህን የደም መርጋት? ምን ያክል ሰው ላይ የታየው የሚል ጥያቄ ነው እንግዲህ ያለ። እንደዚህ እንዳልከው እንደ አውሮፓ እና ሌሎችም ሳይንቲስትም ሆነ የማህበረሰብ ጤና ጥበቃ ሰዎች በጋራ ወጥተው የለም ይሄ አያሳስብም፣ በእርግጥ ታይቷል ብሎ ሲናገሩ ጥሩ ነገር ነው እሱ በእውነቱ።
መልካም። ዶክተር ዘላለም ወደ እርሶ ልሻገር፣ ወደ ዋናው ተዋናይ እንትለፍ። ዋናው ተዋናይ እንግዲህ ለዚህ ሁሉ መነሻ የሆነው የኮቪድ-19 በሽታ አምጪው ኮሮና ቫይረስ ነው እና እርሶ ደግሞ የቫይረስ ጥናትና ምርምር ባለሙያ እንደመሆኑ እነኚህ አጥፊና ጠፊ የሆኑት ቫይረሱና ክትባቱ ከዚህ ቀደም ከተሰሩበት ወይም ቫይረስ ክትባቶች ከሚሰሩበት ዘይቤ የተለየ መንገድ እንደተከተለ ተነግሯል። በብዙ ውይይቶችም ላይ ይነሳል። እስኪ ለአድማጮቻችን ያካፍሉ። ቀደም ብለው እርስዎ ይበልጥ ትኩረት አድርገው የሚሰሩበትን አርኤንኤ የተባለውን የሞለኪውል አይነትም ጠቀስ አድርገዋል። ምንድን ነው በመሰረቱ ይህን የክትባት አይነት በጠቅላላ አሁን እየተሞከሩ ያሉትን ጥቅም ላይ የዋሉትን በዋናነት ደረጃ የሚታወቁትን በተመሳሳይ መልክ የተሰሩትን ምንድን ነው የሚለያቸው ከቀደሙት የክትባት አይነቶች?
እሺ አሉላ፣ ልክ እንደጠቀስከው እንግዲህ የተለያዩ የክትባት ማዘጋጃ መንገዶች ተጠቅመው አሁን በዓለማችን ላይ የተሰራጩ ያሉ ክትባቶች ተሰርተዋል። ጊዜው በፈቀደው እና ቴክኖሎጂ በፈቀደው መንገድ ደግሞ በቅርብ ጊዜ ቴክኖሎጂያቸው በደንብ የዳበረ እንደ ሞደርና እና ፋይዘር የሚጠቀሙበት አይነት የአርኤንኤ ፕላትፎርምን ተጠቅሞ የሚሰጡ ቫክሲኖች በስራ ላይ ክትባቶች በስራ ላይ ውለዋል። እንዲሁም ደግሞ አሁን ሲጠቀስ እንደነበረው የአስትራዜኔካው እንዲሁም ጆንሰን ጃንሰን የሚሉት በዲኤንኤ ፕላትፎርም ተጠቅሞ የተዘጋጀ ክትባት ነው። ሁሉም እነዚህ የክትባት አይነቶች ሰውነታችን ውስጥ ገብተው ሰውነታችንን ለማነቃቃል መጨረሻ ላይ ፕሮቲን መስጠት ይኖርባቸዋል። ነገር ግን ያንን ፕሮቲን ሰውነታችን ውስጥ የምናስገባበት መንገድ ነው የሚለያየው። ለብዙ ጊዜያት አርኤንኤ የሚባለውን ሞለኪውል በላብራቶሪ ውስጥ መስራት ወይንም ደግሞ ማቀነባበር ከባድ የነበረ ስራ ነው። በተፈጥሮ ትንሽ ጥንቃቄ የሚፈልግ ነው። ፍራጃይል የሚሆን ሞለኪውል ነው። አሁን ግን ቴክኖሎጂዎች በጣም አድቫንስ ስላደረጉ ከእንደገና ደግሞ ከተፈጥሮ ከሰውነታችን ውስጥ የሚመረተውን የአርኤንኤ ኳሊቲ አይነት በላብራቶሪ ውስጥ ማምረት ስለተቻለ እነዚህን ነገሮች በመደማመር የኤምአርኤንኤ ፕላትፎርም ወይም ኤምአርኤንኤ ቴክኖሎጂ ለቫክሲን እንደዚህ በጣም በትልቁ ደረጃ መብቃት ችሏል። ዞሮ ዞሮ ግን ሰውነታችን ውስጥ ገብተው በዲኤንኤ ፎርመም የተሰሩት ክትባቶች ወይንም በአርኤንኤ ፎርመም የተሰሩት ክትባቶች ሰውነታችን ውስጥ ወደ ፕሮቲንነት ተቀይረው ያ ፕሮቲን ነው ሰውነታችንን አነቃቅቶ ሰውነታችን ደግሞ የመከላከያ ኃይል እንዲመነጭ የሚያደርገው። ሌላው እዚህ ጋር መጥቀስ የምፈልገው ከዚህ በተጨማሪ ከዚህ በፊት በተሰሩ የቫክሲን ማዘጋጃ መንገዶች የተዘጋጁ ክትባቶች ገና አፕሩቭ ተደርገውን ባይቀርቡም ፓይፕላይኑ ላይ እንዳሉ እናቃለን። ነገር ግን አራቱ አሁን አፕሩቭ የተደረጉት የቫክሲን አይነቶች ጄኔቲክ ወይንም በዘረመል ላይ የተመሰረቱ ናቸው። አስትራዜኔካ እና ጆንሰን ጆንሰን እንደምታውቁት ዲኤንኤ ቴክኖሎጂን የሚጠቀሙ ናቸው። ሞደርና እና ፋይዘር ደግሞ አርኤንኤ ቴክኖሎጂን የሚጠቀሙ ናቸው። አራቱም አንድ የሚያደርጋቸው የሚጠቀሙበት ታርጌት ያደረጉት የቫይረሱ አካል አንድ አይነት ነው። ያ ስፓይክ ፕሮቲን የሚባለው ነው። ያንን በመጠቀም ፋይዘር እና ሞደርና ዳይሬክትሊ አርኤንኤ የሚባለው ሞለኪውል ተጠቅመው ፕሮቲኑ እንዲሰራ ያደርጋሉ። አስትራዜኔካ እና ጆንሰን ጆንሰን የቫይረሱን አርኤንኤ ወደ ዲኤንኤ ቀይረው ከዛ በኋላ ደግሞ ወደ ሰውነት ውስጥ የሚያሰራጩበት መንገድ ዘይደው ያንን ያስገቡታል። እንግዲህ ሰውነታችን ውስጥ ከገባ ያ ዲኤንኤ ደግሞ ተመልሶ አርኤንኤ ሆኖ ከአርኤንኤ ወደ ፕሮቲንነት ተቀይሮ ሰውነታችንን የማነቃቃት ስራ ይሰራል ማለት ነው። ስለዚህ እነዚህ ነገሮች ሰውነታችን ውስጥ የማስገቢያው አይነት ነው የሚለያየው እንጂ አንድ ጊዜ ሰውነታችን ውስጥ ከገባ በኋላ የሚፈጠረው ሂደት በጣም ተመሳሳይነት ያለው ነው በእነዚህ ክትባቶች መካከል ማለት ነው። ከዛ በተጨማሪ እንግዲህ እንደሰማነው በቻይና ከዚህ በፊት ቀደም ባለ ጊዜ የሚሰሩ ቫክሲኖች እንደ ሙሉ የቫይረሱን ህዋስ በመጠቀም አንዳንዴ በማዳከም አንዳንድ ጊዜ ደግሞ በመግደል የተሰሩ የቫክሲን አይነቶች አሉ። ግን እነሱ በጣም በብዛት በዓለም ላይ እየተጠቀምባቸው አይደለም። በጣም ሊሚትድ በሆነ ደረጃ ነው እየተጠቀምን ያለው።
መልካም። የክትባቶቹን አይነት ጠባይ ስሪት ጨምረው በዝርዝር ነው ያስረዱን ዶክተር ዘላለም። በዋናነት የገዛ ሰውነታችንን ከበሽታ የመከላከል አቅም ለመቀስቀስ ነው እነኚህ ክትባቶች የሚውሉትና በተለያየ ዘዴ ያን የሚያቀላጥፍ ስራ እንደሚሰሩ ነው ያስረዱን። የክትባት ነገር ብዙ ያነጋግረናል። ምናልባትም አብሮን የሚቆይ ይመስላልና አንዳንድ ጊዜኛ የተነገሩትንም ቀረብ ለማድረግ ነው። እነኚህ ራሳቸውን የለወጡ ዝርያዎች አደገኛነታቸው ተደጋግሞ ተገልጿል። የደቡብ አፍሪካው የአስትራዜኒካን ክትባት ፍቱንነት እንዳሳጣው ሰምተናል። ክትባቱ መልሰው ልንጠቀም አንችልም የሚለው ደረጃ አድርሷቸዋል። የለንደኑ እንደዚሁ ከባድ እንደነበረ፣ በብራዚልም ሌላ ዝርያ መከሰቱን፣ ከዚህም በላይ ብዙ ሊከሰቱ እንደሚችሉ የቫይረሶች ጠባይ መሆኑ ይገለጻል። ነገር ግን ምንድን ነው አንደኛውን ዝርያ ከሌላኛው አደገኛ የሚያደርገው? ምን አይነት ሁኔታዎችስ ናቸው ያን አመቺ አጋጣሚ ለቫይረሶቹ የሚፈጥሩት? ባጭሩ እሱን ቢመልሱና ወደ ዶክተር ገበየው ይሻገራለሁ።
እሺ። እንግዲህ ልክ እንዳልከው እነዚህ በተለይ አርኤንኤ የምንላቸው ቫይረሶች በፍጥነት ይቀያየራሉ እና በሚቀያየሩበት ጊዜ በጣም ብዙ አይነት ለውጦች ነው በዘረመላቸው ላይ የሚያመጡት። ከነዚህ ውስጥ በአብዛኞቹ ለውጦች ለነሱ ለቫይረሶቹ ራሱ ጠቃሚ አይደሉም እና ጎዷቸዋል። ነገር ግን አንዳንድ ጥቂት ለቫይረሱ ጠቃሚ የሆኑ ለውጦች በሚኖሩበት ጊዜ ያ ቫይረስ ወይም ሊኔጅ የምንለው በጣም ጎላ ብሎ ይወጣል እና በደንብ ሲንሰራፋ እናየዋለን። ያ በሚሆን ጊዜ ያ ቫይረስ በአንድ ህብረተሰብ ውስጥ የገጠመውን እክል ማለፍ ችሏል ማለት ነው። እና አሁን ከክትባቶች ጋር በተያያዘ እንግዲህ ማወቅ ያለብን ጠንቀቅ ብለን እዚህ ጋር ማየት ይኖርብናል ነገሮችን። ሁሉም በገበያ ላይ ያሉ ወይም በስፋት በዓለም ላይ ተሰራጭተው ያሉ ክትባቶች ይሄ ስፓይክ የሚለውን የቫይረሱን ጂን ወይም አካል በመጠቀም ሰውነታችንን ለማነቃቃት የተሰሩ ናቸው። ስለዚህ ቫይረሱ ሲቀያየር ይሄ ስፓይክ የሚባለው ቦታ ላይ በሚቀያየርበት ጊዜ ክትባቶች የሚሰሩበትን መንገድ ሊያዛባው ይችላል። ይህንን ደግሞ አንዳንድ ጥናቶች አሳይተዋል ኦልሬዲ። ለምሳሌ ታስታውሱ እንደሆነ መጀመሪያ የወጡት ክትባቶች የሞደርና እና የፋይዘር ነበሩ። እነሱ በወጡበት ጊዜ የተሰሩ ክሊኒካል ትራያሎች ይሄ ቫሪያንት የምንላቸው የቫይረስ ዝርያዎች በጣም በዛ ብለው ያልታዩበት ጊዜም ስለሆነ ብዙ አልዳሰሱትም። ነገር ግን ለምሳሌ የጆንሰን ጆንሰንን ጥናት ክሊኒካል ትራያል በምንመለከትበት ጊዜ ሳውዝ አፍሪካ ላይ የተደረገውን ብናይ እነዚህ ቫሪያንቶች ክትባቱን ኢፊኬሲውን ማለትም የክትባቱን የመከላከል አቅም ሳይሆን የጆንሰን ጆንሰን በተለይ ስቲል በእነዚህ በሳውዝ አፍሪካ ቫሪያንት በሚባለው ሰዎችን 100% ከሞት መከላከል ችሏል። ነገር ግን ማይልድ እና ሞደሬት የሆኑ ህመሞች ላይ የክትባቱን የመከላከል አቅም ቀንሷል። ስለዚህ ምን ማለት ነው? እነዚህ ቫሪያንት ቀስ እያሉ የዚህን የቫክሲን ኤፊሽንሲ ኮምፕሮማይዝ ያደርጉታል ማለት ነው። መፍትሄው ምን ይሆናል ብለን ስናስብ ማወቅ ያለብን ነገር አንድ ነገር ነው መከላከል የሚችለው። ይሄም ምንድነው? በጣም ተጠን ባለ እና ተለቅ ባለ ሁኔታ ሄርድ ኢሚዩኒቲ ወይንም በህብረተሰብ ደረጃ የመከላከል ብቃት ማምረት ነው። ያን ለማድረግ በስፋት ቫክሲኔሽኖች ተሰራጭተው ሰዎች ከ80-90% በህብረተሰብ ውስጥ የመከላከል አቅም ሲኖራቸው ቫይረሱ ከአንድ ሰው ወደ አንድ ሰው መተላለፍ ያቀተውና ትራንስሚሽን የሚለው ነገር ይቀንሳል። ትራንስሚሽን ከቀነሰ ደግሞ ቫይረሶቹ የመቀያየር አቅማቸውም በዛው መንገድ ይቀነሳል ማለት ነው። ስለዚህ ቫክሲኔሽኖችን ኤፊኬሲያቸውን ቻሌንጅ የማድረግ አንደኛው ትልቁ ችግር ነው። ነገር ግን መፍትሄውም በፍጥነት ቫክሲኔት አድርጎ ከፍ ያለ ደግሞ የህብረተሰብ መከላከል አቅም መገንባት ነው።
የመጨረሻው ድል የዶክተር ገበየው ነው። ዶክተር ገበየው አሁንም ወደ ኢትዮጵያ እንመለስና ሊደረጉ የሚችሉ ዋና ዋና ነገሮች ቢነግሩን በህብረተሰብ ዘንድ እንደ ሀገር እንደ ማህበረሰብ ቀደም ብለው ተቀስ አድርገዋል። በዚህ ሰዓት አሁን ያለው ሁኔታ ምን ማድረግን ግድ ይላል?
እሱን ከመናገሬ በፊት ትንሽ ወደ ኋላ ትንሽ መለስ ልበልና ስለ ክትባቱም ላውራ። ክትባት በመሰረቱ በተፈጥሮ ሰውነታችን የሚያደርገውን ነገር ከውጭ አስገብተን ለማድረግ ነው የምንሞክረው። በተፈጥሮ ማለት አንድ ሰው በቫይረሱ ይያዝና በውስጡ የሰውነቱን መከላከያ አቅም አበጅቶ ቫይረሱን ጠርጎ ለተወሰነ ጊዜ መከላከያ ይኖረዋል። አሁን ቅድም ዶክተር ዘላለም እንዳነሳው እነዚህ አዳዲስ የሚመጡ ዝርያዎች ለአገልግሎት የዋሉ ክትባቶችን ማሸነፍ ከቻሉ በተመሳሳይ መንገድ በተፈጥሮ የሰራነውን መከላከያ ወይም አንቲባዲ ማሸነፍ ይችላሉ። ያ ማለት ምንድን ነው? ከዚህ ቀደም ሲዘዋወር በነበረው ቫይረስ ተይዘው የነበሩ ሰዎች አዲስ በሚመጣው ቫይረስ እንደገና ይያዛሉ ማለት ነው። ይሄ ትልቁ አስፈሪ ነገር እሱ ነው። በአውሮፓም በምንም አሁን እንደገና ሌላ ማዕበል ምናየው ድሮ በነበረው ቫይረስ አይደለም አዲስ በመጣው ነው። ስለዚህ አንደኛ በተፈጥሮ ያዘጋጀነው አንቲባዲም መከላከያም አልሰራም። በዚህ ተመርቶ የሚመጣው ክትባትም አሁን አንተ ጠቀስ አድርገዋል አስትራዜኔካ የደቡብ አፍሪካው ቫይረስ ላይ ምንም አገልግሎት የሚሰጥ ወይም ጥቅም የሌለው ነገር ነው የሆነው እና ተመልሶ የመያዝ እድል አለ። ስለዚህ ተይዘን ነበርና አንያዝም የሚለው አስተሳሰብ አይሰራም። ዶክተር ዘላለም ቀደም ብሎ በመረጃ የተደገፈ አዲስ ቫይረስ በኢትዮጵያ ውስጥ ይዞራል የሚለው ባይኖርም በባህሪው መረዳት እንችላለን። አዳዲስ ዝርያዎቹ በፍጥነት መራመድ እና ብዙ ሰው ማሳመም መግደል የአዲሶቹ ቫይረሶች ባህሪ ስለሆነ ኢትዮጵያ ውስጥ አዲሱ ቫይረስ አልገባም ብሎ መናገር አይቻልም። ገብቷል ምን ያክል ነው ብሎ ነው መከራከር የምንችለው በፐርሰንት ደረጃ። እና ለዚህ ሁሉ የመጀመሪያው ክትባት አለመያዝ ነው። ላለመያዝ ደግሞ ከአምና ጀምሮ እስካሁን ድረስ መከላከያ መንገዶቹ ተመሳሳይ ናቸው። ማስክ ማድረግ ነው ከቤት ሲወጡ ጭንብል። ከሰው ጋር መራራቅ አለ፣ የግድ 2 ሜትር መራራቅ አለ። አስፈላጊ ያልሆነ ስብስብን ማቆም ነው። ወጥተው ሲመለሱ እጃቸውን ማጽዳት ከቻሉ ማጽዳት ነው። ዋናውን ማምለጫው መንገድ ትልቁ ክትባት እንደውም ላለመያዝ ከሆነ ማስክ ነው። እና ህብረተሰቡ ይሄን ነገር በበሽታ አይን ብቻ ማየት የለበትም። በዚህ ስርጭት ምክንያት በኢኮኖሚው ላይ በማህበረሰቡ አኗኗር ላይ የሚደርሰው ነገር የከፋ ነው የሚሆነው። ሰው ምን ይለኛል ብሎ ለቅሶ ቤት መሄድ፣ ሰው ምን ይለኛል ብሎ ክርስትና፣ ሰው ምን ይለኛል እኔ ያልደገስኩም ብሎ ሰርግ ማድረግ፣ እነዚህ ለስርጭቱ መዛመት ትልልቅ ምክንያቶች ናቸው። አንድ ቤተሰብ ከሌላ ቤተሰብ አባል ጋር የሚገናኝበት ሁኔታ ከተፈጠረ ለስርጭቱ አመቺ ነው። እንደው ቀደም ብለን ወደ ወጣቱ ገብቷል ስል ወጣቱ የበሽታ ስሜት ስለማያሳይ መያዙንም አያውቀውም፣ ግን እየወሰደ ለእናቱ ላጎቱ ላክስቱ እያቀበለ ነው። አንተ እንዳልከው በበሰለ አገልግሎት ወይም ለሀገሪቷ መልሶ ማበርከት የሚችሉ ትልልቅ ሰዎችን እየቀጠፈብን ነው እና ይሄንን በሚመለከት ኢትዮጵያ ላይ ያለውን ሁኔታ ቆም ብሎ አይቶ እንደገና ምን ማድረግ ይሻላል የሚለውን ለመመልከትና የሚገባውን ነገር ለማድረግ ጤና ጥበቃ ሌሎችም ስለ ሁኔታው በደንብ አድርገው የሚያስረዱና በጋራ የጋራ አቋም ይሄ የጤና ባለሙያ ችግር ብቻ አይደለም፣ እንደ ማንኛውም ሀገሪቷን ቀስፎ እንደያዘ ችግር ይሄ ብሔራዊ ችግር ነው፣ የጸጥታም ችግር ነው። ነገ ጧት ወታደሮቹ በሙሉ ከተያዙ ማን ነው የሚዋጋው? የእውነት ከሆነ ሰው በብዛት ከተያዘ ምርትም ይጎዳል እና ይሄ ሀገሪቱ ላይ የደረሰ ሊደርስ የሚችል ትልቅ ችግር ነው። መሰላቸትም አያስፈልግም። ከዚህ በፊት ከመቶ ዓመት በፊት የመጣው ቫይረስ 2 ዓመት ነው እየተመላለሰ ሰውን ያሸው እና እንደገና ቆም ብለን ማስተዋል አለብን። አንዱ ችግር ምንድን ነው? ኢትዮጵያ የሚዘዋወረውን ቫይረስ መቆጣጠር ካልቻለች ከኢትዮጵያ ወደ ሌላ የሚደረገው በረራ በሙሉ ይዘጋል። ከዚህ ያሉላ የምትመሰክረው ነው። አውሮፓን አንድ ሰሞን ዘግተውት ነበር። የእንግላንዱ ቫይረስ መጣ ሲባል አውሮፓ በሙሉ ከእንግላንድ ጋር ግንኙነት አቆሞ ነበር። እና ኢትዮጵያ እንዴት አድርጋ ነው የምችለው? ይሄ ግንኙነቷ ተዘግቶባት በዛም በኩል ማሰብ አለበት ሰው። ለሚሞተው ማያዝን ከሆነ ለሚታመሙ ማያዝን ከሆነ በእንጀራው ላይ ይመጣበታል ይሄ ነገር። እና በጋራ ትኩረት መስጠት አለብን። ይህን ማጸ ነው።
መልካም አድማጮቻችን እንዲነጋገሩበት አሳሳቢውን ነገር ቅርባቸው እንዲያደርጉ የተለያዩ የባህል ወጋችንን የሚመለከቱ ዛሬ ግን በሽታው የማይፈቅዳቸውን ነገሮች ሁሉ ከህይወትና ከሞት ጋር ባለ ትንንቅ ውስጥ ለመሳሳት ጊዜም እድልም የለም ነው። እንግዶቼ ዶክተር ገበየሁ ተፈሪ፣ ዶክተር ዘላለም ኃይሉ ለጊዜያቸው አመሰግናለሁ። መሰል ውይይቶች ይቀጥላሉ። ለአሁኑ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ አሉላ። እግዚአብሔር ይስጥልን።
ቴንኪ በጣም አሉላ።
አድማጮች፣ በኮቪድ-19 እና ተዛማች ርዕሶች ዙሪያ ያተኮረው ውይይት አላበቃም። ተከታዩ በሰኞው ሐኪሞን ይጠይቁ ፕሮግራም ይቀጥላል። ውድ አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ብርሃን ኃይሉ ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ፍሳዬ ነኝ። ሰላም፣ ደህና ደሩ፣ በደህና ቆዩን።
Bum-bum. Thank you.